ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የዛሬ አርብ ምሽት ዝግጅታችን አሁን ጀመረ። በአመያ ወረዳ በታጣቂዎች ተፈጸመ በተባለ ጥቃት 12 ሰዎች መገደላቸው ተገለጸ።
መሳሪያችሁን ለመንግስት ካላስረክባችሁ አትመለሱም ሲላቸው፣ እነርሱ ግን አሻፈረን ብለው መሳሪያችንን አናወርድም አሉን። ከዚያም ይህን ጥቃት ፈጸሙ። በዚህም አባቴን አቶ በሬቻ ጃተማ፣ እናቴን ሸዋየው ግዛውን ጨምሮ 9 ሰዎች ሲገደሉ ሌሎች 3 ሰዎች ደግሞ ቆስለዋል።
ጥቃቱ ተፈጽሞበታል የተባለው የአቡዬ ጅብላል ቀበሌ አስተዳዳሪ አቶ ድሪባ በይቻ ናቸው። ቀደም ሲል የሰማችኋቸው ሙሉ ዘገባው በአብይ ርዕስ ይቀርባል። በሌላ ዘገባ የጦርነት ተፈናቃዮች ወደ ራያ አላማጣና አካባቢ በመመለስ ላይ ናቸው። በአላማጣ የተቋቋመው ጊዜያዊ አስተዳደሩ ደግሞ የትግራይ ክልልን ወቅሷል።
ቀደም ሲል በወረራ ህወሓት ሰራዊት ነበረ። ይሄ የገባው ሰራዊት መሳሪያውን እንዲያስቀምጥ ተደርጎ ተመልሶ በተፈናቃይ ስም እንዲገባ ድራማ ነው የተሰራ። ሲቀጥል 15,000 የሚባለው ነገር ውሸት ነው።
የተፈናቃዮችን መረጃ የመስጠት ኃላፊነት ያለው የትግራይ ጊዜያዊ አስተዳደር እንጂ ሌላ ኃይል አይደለም። ምክንያቱም ተፈናቃይ የሚባለው ከ2013 ጦርነቱ ከመጀመሩ በፊት የዛ አካባቢ ነዋሪ የሆነ ሰው ብቻ ማለት ነው። በዛን ሰዓት ሲያስተዳድር የነበረው ደግሞ በተጨባጭ የትግራይ ብሔራዊ ክልላዊ መንግስት ነው።
የዚህ ዘገባ ዝርዝርም በትንታኔው መጽሔት ወደ እናንተ ይደርሳል። ሐምሌ 12 2016 ዓ.ም። ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? የአሜሪካ ድምፅ የዛሬ አርብ የምሽቱ ዝግጅታችን ጀመረ። አስማማየ ነው እያስተናገድኳችሁ፣ አብሬያችሁ ምሽቱን ከእናንተ ጋር አሳልፋለሁኝ። እንግዲህ ወልዴ ለዓለም ዜናዎቹ እዚህ ተሰይሟል። የስቱዲዮ ቅንብሩን እየመራለን ደግሞ አብሮ የሚቆየው ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጣይ እየተከታተላችሁ ከእኛ ጋር አብራችሁን ልታመሹ ትችላላችሁ። አሁን ከዓለም ወደ ተሰባሰቡ ዜናዎች ልብራችሁ። እንግዲህ ይጠብቃችኋል።
በድጋሚ እንደምናመሻችሁ ክቡራትና ክቡራን። በመላው ዓለም የኮምፒውተር ስርዓት ለሰዓታት ተቋርጦ ዋለ። ሩቶ ከፊል ካቢኔያቸውን ዛሬ ይፋ አደረጉ። እንዲሁም ሩሲያ አሜሪካን ጋዜጠኛ በ16 ዓመት ቀጣች። የሚሉት ለምሽቱ ከያዝናቸው ውስጥ ናቸው። ወደ ቀዳሚው ዜና እናልፋለን። በመላው ዓለም ዛሬ በኮምፒውተር ስርዓት ላይ የተፈጠረው እክል ባንኮችን፣ አየር መንገዶችን፣ የሚዲያ ተቋማትንና ሌሎችንም ኩባንያዎች አስተጓጉሎ ውሏል። በዓለም ከተከሰቱ የኢንፎርሜሽን ቴክኖሎጂ መቋረጦች ከፍተኛው ነው ተብሏል። በመላው ዓለም በርካታ ድርጅቶች የሚጠቀሙት ክራውድ ስትራይክ የተሰኘ የኮምፒውተር የደህንነት ኩባንያ የላከው የሳይበር ደህንነት ማሻሻያ አፕዴት በራሱ እክል የነበረው መሆኑ የተጠቃሚ ኩባንያዎችን የኮምፒውተር ስርዓትና እንደ ማይክሮሶፍት ያሉ መተግበሪያዎችን እንዳይሰሩ አድርገዋል። ችግሩ ወዲያውኑ መፍትሄ የተበጀለት ቢሆንም የተጠቃሚ ድርጅቶችን ኮምፒውተሮች መልሶ ወደ ስራ ለማስገባት ሰዓታትን ሊፈጅ እንደሚችል የመስኩ ባለሙያዎች ተናግረዋል። በርካታ አየር መንገዶች የኮምፒውተር ስርዓታቸው ባለመስራቱ መንገደኞች ተስተጓጉለዋል። ችግሩ ተለይቶ መፍትሄውም ለተጠቃሚዎች እንደተላከ የክራውድ ስትራይክ ዋና ስራ አስፈጻሚ ጆርጅ ኩርትስ በማህበራዊ ሚዲያ አስታውቀዋል። በችግሩ ምክንያት የክራውድ ስትራይክስ አክሲዮን ድርሻ ሽያጭ 20 በመቶ ቀንሷል። ከሀገራቸው ሕዝብ ከፍተኛ ተቃውሞ የገጠማቸው የኬንያው ፕሬዚደንት ዊሊያም ሩቶ ከፊል አዲስ ካቢኔ ዛሬ አቋቁመዋል። ሩቶ ባለፈው ሳምንት ካቢኔያቸውን በትነው ሰፊ መሰረት ያለው መንግስት እንደሚያቋቁሙ ቃል ገብተው ነበር። ለተቃውሞ ሰልፍ አድራጊዎቹ ግን እርምጃው በቂ አልነበረም። በማኅበራዊ ሚዲያ አማካኝነት የሚገናኙትና የሩቶን መንግስት እረፍት የነሱት በአብዛኛው ወጣት ተቃዋሚዎች ሩቶ ስልጣን ካለቀቁ ተቃውሟቸውን እንደሚቀጥሉ ዝተዋል። ሩቶ 11 አዲስ የካቢኔ አባላትን ስም ዝርዝር ዛሬ ይፋ አድርገዋል። ባለፈው አንድ ወር የተከሰተው ተቃውሞን እንደ መልካም አጋጣሚ በመጠቀም ሰፊ መሠረትና ሁሉም ዜጎች የሚሳተፉበት ብሔራዊ መሻሻልና ለውጥ ማድረግ አስፈላጊ መሆኑን ሩቶ ዛሬ አስታውቀዋል። አዲስ ተሾሙ የተባሉት የካቢኔ አባላት ግን በአብዛኛው የቀድሞ መንግስት አባላት መሆናቸው ታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የየመን ሁቲ አማጽያን በቴል አቪቭ ላይ የድሮን ጥቃት ዛሬ ሰንዝረዋል። በየመን ከሚገኙት ሁቲ አማጽያን የተላከ ኢራን ሰራሽ ድሮን በቴል አቪቭ እስራኤል አንድ ሰው ገድሎ 10 ሌሎችን አቁስሏል። ጥቃቱ በማዕከላዊ ቴል አቪቭ በአሜሪካ ኤምባሲ አቅራቢያ ሲደርስ ስለት ያላቸው ነገሮችና የመስታወት ስብርባሪዎች እንዲዘንብ አድርጓል። የሁቲ አማጽያን ለጥቃቱ ወዲያውኑ ኃላፊነቱን ወስደዋል። በእስራኤል ሁለተኛ ትልቋ ከተማ ላይ የደረሰው ጥቃት አስገራሚ ነው ተብሏል። ይኸውም እስከዛሬ ከሁቲ ይላኩ የነበሩ ድሮኖችና ይተኮሱ የነበሩ ሚሳኤሎች በእስራኤል መከላከያ ተመትተው ወድቆ የነበረ ሲሆን ዛሬ አርብ የተላከው ድሮን ግን በርካታ የእስራኤልን ተደራራቢ የመከላከያ ስርዓቶችን አልፎ ቴላቪቭ በመድረሱ ነው። የእስራኤል ሰራዊት ምን ስህተት ተፈጽሞ እንደነበር ለማወቅ ምርመራ ላይ እንደሆነ አስታውቋል። የሁቲ አማጽያን አዲሶቹ ድሮኖች የእስራኤልን መከላከያ ስርዓቶች ጥሰው እንደሚያልፉ አስታውቀው ነበር። የድሮኑ ጥቃት የተፈጸመው እስራኤል በጋዛ ላይ ለምታደርገው ጦርነት በቀል እንደሆነ የሁቲ አማጽያኑ ቃል አቀባይ ያህያ ሳሬ አስታውቀዋል። ድሮኑ ረጅም ርቀት ተጓዡ ሳማድ 3 የተባለው ኢራን ሰራሽ መሆኑንና ከየመን እንደተነሳም እንደደረሰበት የእስራኤል ሰራዊት አስታውቋል። ይህ በእንዲህ እንዳለ እስራኤል በያዘቻቸው የፍልስጤም ግዛቶች ላይ መገኘቷ ሕገ ወጥ ነው ሲል በተባበሩት መንግስታት ስር የሚገኝ አንድ ከፍተኛ ፍርድ ቤት ዛሬ አርብ አስታውቋል። ዓለም አቀፉ የፍትህ ችሎት ዛሬ አርብ ባስተላለፈውና ነገር ግን ተፈጻሚነት በሌለው ብይን እስራኤል በያዘቻቸው የዌስት ባንክና ምስራቅ ኢየሩሳሌም ግዛትን በመንጠቅ በቋሚነት በመቆጣጠርና ሰፈራዎችን በመገንባት ኃይሏን ካላግባብ ተጠቅማለች ብሏል። ሕገ ወጥ ያለውና የቀጠለው የፍልስጤም ግዛትን መቆጣጠር በአስቸኳይ ይቁም ሲል ችሎቱ ጥሪ አድርገዋል። በዓለም ከተውጣጡ 15 ዳኞች የተቋቋመው ችሎት ፕሬዚደንት የሆኑት ናዋፍ ሰላም ውሳኔውን በንባብ አሰምተዋል። እስራኤል ወደ ዌስት ባንክና ኢየሩሳሌም ሰፋሪዎችን አዛውራ እንዲቆዩ ማድረጓ አራተኛውን የጄኔቫ ስምምነት አንቀጽ 49 የሚጥስ እንደሆነ ችሎቱ አመልክተዋል። የእስራኤል የሰፈራ ፖሊሲ እየተስፋፋ መሄዱም እጅግ አሳሳቢ እንደሆነ ችሎቱ አስታውቋል። የችሎቱ ውሳኔ የተሰማው እስራኤል በጋዛ ላይ የምታካሄደው ወታደራዊ ዘመቻ 10 ወራትን ባስቆጠረበት ወቅት ነው። በሌላ በኩል ደግሞ እስራኤል በጋዛ ላይ የዘር ማጥፋት ፈጽማለች ስትል ደቡብ አፍሪካ ያቀረበችውን ክስ ችሎቱ በመገምገም ላይ መሆኑ ታውቋል። ሩሲያ አሜሪካዊን የዎል ስትሪት ጀርናል ሪፖርተር ኤቨን ግሪሽኮቪች ላይ ስለላ ፈጽሞብናል በሚል የ16 ዓመት ቅጣት አስተላልፋለች። ዎል ስትሪት ጀርናል እና አሜሪካ ክሱን አስተባብለዋል። የክስ ሂደቱ መቋጫ ማግኘቱ በሞስኮና በዋሽንግተን መካከል የእስረኞች ልውውጥ እንዲደረግ ጥርጊያ መንገድ ይከፍታል ተብሏል። ጀርናሉ የፍርድ ሂደቱን አሳፋሪና የይምሰል ሲል ገልጾታል። ጸጉሩን ተላጭቶ በፍርድ ቤቱ የተገኘው ኤቨን ገሪሽኮቪች መረጋጋት ይታይበት ነበር ተብሏል። በዳኛው የተባለው ገብቶት እንደሆነ የተጠየቀው ጋዜጠኛ የአዎንታዊ መልስ ሰጥቷል። ውሳኔው በፍርድ ቤቱ በንባብ ከተሰማ በኋላም ኤቨን እንወድሃለን ሲል አንድ ሰው በጩኸት ድምፁን እንዳሰማ ታውቋል። የፍርድ ሂደቱ የተካሄደው በዝግ ሲሆን ውሳኔው በሚነበብበት ጊዜ አልፎ አልፎ ከፈገግ ሲል ተስተውሏል። ባለፈው ዓመት መጋቢት በሩሲያ የተያዘው ኤቨን ገሪሽኮቪች እስከ ዛሬ 478 ቀናትን በእስር ቤት አሳልፏል። ከፍርድ ቤቱ ውሳኔ በኋላ አስተያየታቸውን የሰጡት የአሜሪካው ፕሬዚደንት ጆ ባይደን ኤቨን ገሪሽኮቪች በሩሲያ መንግስት ኢላማ የተደረገው ጋዜጠኛና አሜሪካዊ ስለሆነ ነው ብለዋል። በመጨረሻም በትረምፕ ላይ በተቃጣው የግድያ ሙከራ የሞተው ግለሰብ የቀብር ስነ ስርዓት ዛሬ ተፈጽሟል። ባለፈው ቅዳሜ በቀድሞው ፕሬዚደንት ዶናልድ ትረምፕ ላይ በተቃጣው የግድያ ሙከራ ወቅት ሕይወቱን ያጣው የቀድሞ የእሳት አደጋ መከላከያ ኃላፊ የቀብር ስነ ስርዓት ዛሬ በፔንስልቬኒያ በሚገኝ ቤተ ክርስቲያን ተፈጽሟል። ሟች ኮሪ ኮምፕራቶር በተኩሱ ወቅት ባለቤቱንና ሴት ልጁን ከጥይት ሲከላከል እንደነበር ባለሥልጣናት አስታውቀዋል። በግድያ ሙከራው ጆሯቸው የቆሰለው ትራምፕ በቀብር ሥነ ሥርዓቱ ላይ እንደማይገኙ ታውቋል። ምክንያቱ ደግሞ ፕሬዝደንታዊ የጥበቃ ቡድኑ ሲክሪት ሰርቪስ በስፍራው ያለው የደህንነት ሁኔታ ስላሳሰበው ነው ተብሏል። በጥቃቱ ወቅት ሌሎች ሁለት ሰዎች ክፉኛ ተጎድተው በአሳሳቢ ሁኔታ የነበሩ ቢሆንም በአሁኑ ወቅት ግን በአንጻራዊ የተረጋጋ ሁኔታ ውስጥ እንደሚገኙ ታውቋል። ክብራትና ክብራን፣ የምሽቱን ዜና በዚሁ አጠቃልላለሁ። መልካም የሳምንት መጨረሻ እንዲሆንላችሁ የተመኘው ለቀሪ ዝግጅቶች ወደ አስማማው መራቸው አሉ።
አድማጮቻችን፣ ቀደም ሲል ከዓለም የተሰባሰቡት የምሽቱ ዋና ዋና ዜናዎች ወደ እናንተ ደረሱ። እንግዲህ ወልዴን ለዜናዎቹ አመሰግናለሁ። የተከታተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬ ሐምሌ 12 2016 ዓ.ም የራዲዮ በቴሌቪዥን ዝግጅታችን ነው።
The government of Ethiopia has now developed its policy that they are unveiling.
የአገር ውስጥ ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ መፈቀድ አለበት። የትግራይ ኃይሎች ሙሉ በሙሉ ትጥቃቸው መፍታትና ከማህበረሰቡ ጋር መልሰው መዋሃድ የሚችሉበት ሁኔታ መረጋገጥ ይኖርበታል። ያ ደግሞ አሁንም የዓለም አቀፉን ማህበረሰብ ተሳትፎ ይፈልጋል። በእኛ በኩል ለፕሮግራም የሚውል ገንዘብ እየሰጠን ነን።
የዩናይትድ ስቴትስ የአፍሪካ ቀን ልዩ ልዑክ ማይክ ሃመርን ነው ቀደም ሲል የሰማችኋቸው። ከአሜሪካ ድምፅ ጋር ካደረጉት ቃለ መጠይቅ የተቀነጨበውን የሰማችሁት በሁለተኛው አጋማሽ ዝግጅታችን። ሙሉ ዝግጅቱ ወደ እናንተ የሚደርስ ነው የሚሆነው። እያስተናገድኳችሁ ያለሁት አስማማየ ነው ነኝ። በዌብና ማህበራዊ ድረገጽ ፕሮዲሰራችን አበየው ገበያውም በምሽቱ አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ቀጥታ ወደ ዕለቱ አበየ ደስ እንለፍ። በደቡብ ምዕራብ ሸዋ ዞን ያመያ ወረዳ ባለፈው ሰኞ ተፈጸመ በተባለ የታጣቂዎች ጥቃት 12 ሰዎች መገደላቸውንና የቆሰሉ መኖራቸውን የወረዳው አስተዳደርና ነዋሪዎች ለአሜሪካ ድምፅ ገልጸዋል። የወረዳው አስተዳዳሪ አቶ ጌታቸው ኦላና ጽንፈኞች የፋኖ ታጣቂዎች ሲሉ የጠሯቸውን ኃይሎች ለጥቃቱ ተጠያቂ አድርገዋል። የወረዳው ነዋሪዎች አካባቢው አሁንም ወደ መረጋጋት አለመመለሱን ሲገልጹ፣ የወረዳው አስተዳዳሪ ደግሞ ተጨማሪ የመንግስት ኃይሎች መሰማራታቸውን ተከትሎ ወረዳው በአንጻራዊ ሰላም ውስጥ እንደሚገኝ ተናግረዋል። ከጉራጌ ዞን የመጡ ናቸው ያሏቸውን ጥቃት አድራሾችም በቁጥጥር ስር ለመዋል ከዞኑ ባለስልጣናት ጋር በንግግር ላይ መሆናቸውን ጠቁሟል። ገልሞ ዳዊት ተጨማሪ አለው።
ባለፈው ሰኞ ሰኔ 8 ቀን 2016 ዓ.ም ምሽት በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን አመያ ወረዳ አቡዬ ጀብላል ቀበሌ ልዩ ስሙ ጥጊ በተባለ ቦታ በታጣቂዎች ተፈጸመ በተባለ ጥቃት በሰው ሕይወትና በንብረት ላይ ጉዳት መድረሱን የወረዳው አስተዳዳሪ አቶ ጌታቸው ገላና ለአሜሪካ ድምፅ ተናግረዋል።
በወረዳችን በደረሰው ጥቃት 12 ሰዎች መሞታቸውንና 4 ሰዎች መቁሰላቸውን አረጋግጠናል። የቆሰሉ ሰዎች በሕክምና ላይ ሲሆኑ ሕይወታቸው ያለፉትም የቀብር ስርዓታቸው ተፈጽመዋል። ጥቃቱን የፈጸመው ኃይል በቁጥጥር ስር እየዋለ ነው። እንደሚታወቀው ወረዳችን ከጉራጌ ዞን ጋር ይዋሰናል። በተለይ ከኛ ወረዳ አምልጠው በአበሸጌ ወረዳ ሁዳዳ አካባቢ የተጠለሉ ጽንፈኛ የፋኖ ኃይሎች መሰል ጥቃቶችን በነዋሪዎቻችን ላይ እያደረሱ ናቸው። አሁን የማጣራቱ ስራ በጉራጌ ዞንና በወረዳችን በኩል እየተሰራ ይገኛል። ያ ሲጠናቀቅ ምናልባት በቁጥጥር ስር ስለዋሉት ሰዎች አሃዛዊ መረጃ መስጠት ይቻል ይሆናል።
የወረዳው አስተዳዳሪ ጽንፈኛ የፋኖ ኃይሎች ሲሉ የጠሯቸው ታጣቂዎች ለሰኞው ጥቃት ተጠያቂ አድርገዋል። ጥቃቱ ተፈጽሞበታል የተባለው የአቡዬ ጀብላል ቀበሌ አስተዳዳሪ አቶ ድሪባ በሬቻም በተመሳሳይ እነዚሁ ታጣቂዎች ቀደም ሲል በቀበሌው ታጥቀው እየተንቀሳቀሱ በነዋሪዎች ላይ ጥቃት ይፈጽሙ እንደነበር ለአሜሪካ ድምፅ አውስተዋል። ታጣቂዎቹ በአጎራባች የጉራጌ ዞን በመሸሸግና ከዚያም በመነሳት በቀበሌያቸው የሚያደርሱትን ጥቃት እንዲያቆሙና ትጥቃቸውን አውርደው ወደ መጡበት እንዲመለሱ መጠየቃቸውን አቶ ድርባ ጠቅሰው፣ ሆኖም ጥሪውን ባለመቀበል የሰኞውን ጥቃት መፈጸማቸውን አስረድተዋል። በዚህም አባትና እናታቸውን ጨምሮ 9 የቅርብ ዘመዶቻቸው እንደተገደሉ ይገልጻሉ።
ችግሩ የተነሳው በቀበሌያችን የምርት መጠን እንዲሻሻል፣ ሰው ወደ የማሳው ተመልሶ አዝመራውን እንዲጠብቅ በማለት መልእክት ማስተላለፌን ተከትሎ ነው። ትላንት ዱር ገብቶ የነበረ ጽንፈኛ የፋኖ ኃይልም መሳሪያችሁን ለመንግስት ካላስረከባችሁ አትመለሱም ስንላቸው፣ እነርሱ ግን አሻፈረን ብለው መሳሪያችንን አናወርድም አሉን። ከዚያም ይህን ጥቃት ፈጸሙ። በዚህም አባቴን አቶ በሬቻ ጃተማ፣ እናቴን ሸዋየው ግዛውን ጨምሮ 9 ሰዎች ሲገደሉ ሌሎች 3 ሰዎች ደግሞ ቆስለዋል። እናትና አባቴ ሰኞ ምሽት ላይ በተገኙበት ነው በጥይት ተደብድበው የተገደሉት።
በጥቃቱ ወቅት በአባታቸው መኖሪያ አካባቢ እንዳልነበረው የገለጹት አቶ ድሪባ የሟች ዘመዶቻቸው ግብአተ መሬት በዚያው ባቡዬ ጀብላል ቀበሌ በቅዱስ ጊዮርጊስ ቤተ ክርስቲያን ባለፈው ማክሰኞ መፈጸሙን፣ የቆሰሉት ደግሞ በአመያና በአዲስ አበባ ከተሞች በሕክምና ላይ እንደሚገኙ አስረድተዋል።
ጥቃቱን በተለያዩ መሳሪያዎች ነው የፈጸሙት። ብሬን፣ ክላሽ፣ ቦምብም አላቸው። ከጥቃት አድራሾቹ አንዱ ታጣቂ በዳርጌ ከተማ ከትጥቁ ጋር ተይዞ በወልቂጤ ከተማ ይገኛል። የቅርብ ወዳጄ ሄዶ አይቶት ነው የመጣው። አሁን ከአቡዬ ቀበሌ አማራውም ኦሮሞውም ተፈናቅለዋል። እኔ አባቴ ቢገደልም ሐዘን የተቀመጥኩት በአባቴ ቀዬ አይደለም። የአባቴን የሶስት ዘመዶቼንና የሌሎች ስድስት ጎረቤቶቼን መኖሪያ ቤቶች በዚሁ ምክንያት አዘግቼ ነው የወጣሁት።
በደህንነት ስጋት ስማቸው እንዲጠቀስ ያልፈለጉ ያመያ ወረዳ ነዋሪ ሁለት የቅርብ ዘመዶቻቸውን በሰኞው ጥቃት ማጣታቸውን አመልክተዋል።
አና በዚህ
ከጉራጌ ዞን አበሸጌ ወረዳ ጋራ እንዋሰናለን። ከዚያ ተነስተው ነው ጥቃቱን ያደረሱብን። በዚህ ጥቃት የሰባና የሰማንያ ዓመት አዛውንት ሴቶች ተገለውብናል። የባለቤቴ አባት አቶ ጋዲሳ ድሪባና አብቹ ደጀኔ የሚባል የ18 ዓመት የእህቴ ልጅ ተገድለውብኛል። ንብረትም ወስደውብናል።
ይህ ጥቃቱ ፈጻሚዎች ጽንፈኞች የፋኖ ታጣቂዎች ናቸው ያሉትኝ ነዋሪ ቀደም ሲል ከወረዳው ሸሽተው ወደ አበሽጌ ወረዳ የገቡ መሆናቸውንም ጠቁመዋል። ከጥቃት አድራሾቹ ገሚሱ በአበሽጌ ወረዳ በቁጥጥር ስር የዋሉ ናቸው ያሉት የአቡየ ጀብላል ቀበሌ አስተዳዳሪ አቶ ድርባ አሁንም ግን በቅርብ ርቀት ላይ ይገኛል ባሉት ጉዳር ሰባት በሚባል አካባቢ ተጠልለው ያሉ ታጣቂዎች መኖራቸውን ተናግረዋል። የአመያ ወረዳ አስተዳዳሪ አቶ ጌታቸው ገላና በበኩላቸው በቁጥጥር ስር ያልዋሉትን ጥቃት አድራሾች ለመያዝ ከጉራጌ ዞን አስተዳደር ጋር እየሰራን ነን ብለዋል።
ኢሳ ወሊኒ ወልቲ ዱፈኛ ከመነቱሬ ከሱማዩ
ከጉራጌ ዞን አስተዳደር ጋር እየተነጋገርን ነው። በተለይ በወረዳችንና ጥቃቱ በተፈጸመበት ቀበሌ ኦሮሞ፣ አማራና ሌሎችም ብሔር ብሔረሰቦች ይገኛሉ። አማራና ከኦሮሞ ማህበረሰብ የተውጣጡ የሀገር ሽማግሌዎች የጽንፈኛ ኃይሎችን እንቅስቃሴ እንዲያስቆሙ እየሰራን ባለንበት ወቅት ነው እነዚህ ኃይሎች ሆን ብለው ይህን ጥቃት ያደረሱት። በዚህ ጥቃት ሂደቱን አናቆምም። ከጉራጌ ዞን አስተዳደር ጋር ችግሩን ለመፍታት የጀመርነውን ጥረት እንቀጥላለን።
አቶ ጌታቸው የሰኞው ጥቃት የደረሰበት አቡየ ጀብላል ቀበሌ ተጨማሪ የመንግስት ኃይሎች መሰማራታቸውን ተከትሎ አሁን በአንጻራዊ ሰላም ውስጥ እንደሚገኝ አክለው ተናግረዋል። በጉዳዩ ላይ ቪኦኤ ከጉራጌ ዞን አስተዳደር ኃላፊዎች ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ።
የምትከታተሉት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የምሽቱን የአሜሪካ ድምፅ ራዲዮ የራዲዮ በቴሌቪዥን ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ደረሰ። ቀጥሎ የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያው ቅንብራችን መግቢያ ላይ ያስተዋወቅኳችሁ አንደኛው ጉዳይ ነው። የሰሜን ኢትዮጵያን ጦርነት ተከትሎ ከራያ አላማጣና ከራያ ባላ ወረዳዎች እንዲሁም ከአላማጣ ከተማ ተፈናቅለው ነበር የተባሉ ሰዎችን የመመለስ ስራ መጀመሩን በትግራይ ክልል ጊዜያዊ አስተዳደር የደቡባዊ ትግራይ ዞን አስታወቀም። የዞን ዋና አስተዳዳሪ ሀብቱ ኪሮስ ባለፉት ሁለት ቀናት ብቻ ውስጥ ከ15 ሺህ የሚበልጡ ተፈናቃዮች መመለስ ተችሏል ሲሉም ለአሜሪካ ድምፅ ተናግረዋል። ከጦርነቱ ፍጻሜ በኋላ በአማራ ክልል የተቋቋመው የአላማጣ ከተማ ጊዜያዊ አስተዳደር በበኩሉ በትግራይ ክልል በኩል እየተወሰደ ያለው እርምጃ ከፕሪቶሪያው የሰላም ስምምነት አፈጻጸም ያፈነገጠ ነው፣ ከጦርነቱ በኋላ በተፈናቃይ ስም እየተመለሱ ያሉት የህወሓት ታጣቂዎች ናቸው በማለት ተቃውሞን አሰምቷል። መስፍን አራጌ ተጨማሪ አለው።
የሰሜን ኢትዮጵያውን ጦርነት ተከትሎ ከጦርነቱ በፊት በትግራይ ክልል ስር ሲተዳደሩ ከነበሩት ራያ አላማጣ፣ ራያ ባላና አላማጣ ከተሞችን ጨምሮ ከተለያዩ አካባቢዎች ተፈናቅለው ነበር የተባሉ ሰዎችን ወደ ቀያቸው የመመለስ ስራ መጀመሩን የደቡባዊ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ገልጸዋል። ዋና አስተዳዳሪው ከሐምሌ 10 እስከ 11 ቀን 2016 ዓ.ም በነበሩት ሁለት ቀናት ብቻ ከ15 ሺህ የሚበልጡ ሰዎች ተመልሰዋል ብለዋል።
ከስድስቱም ወረዳዎች እንደ ትግራይ ደቡባዊ ዞን በአጠቃላይ ወደ 82 ሺህ ህዝብ ተፈናቅሎ በተለይም በመሆኒ በባይጫውና በመቀሌ አይዲቶች ውስጥ እንደሚገኝ ይታወቃል። ሐምሌ 10 ከመሆኒ ከ14 ሺህ በላይ የሚሆን ተፈናቃይ በአንድ ቀን ወደ አላማጣ ተጉዟል። ሁለተኛው ዙር ማጨው አይዲቴ የነበሩ ወደ አላማጣ ገብተዋል ማለት አጠቃላይ 15 ሺህ በላይ እንደሚሆኑ ምንም ጥርጥር የለውም። አላማጣ ከተማ ብቻ አይደለም፣ ዋጃ፣ ጥሙጋ፣ ነጠራና መረዋ የሚባሉ የራያ አላማጣ ገጠር አካባቢዎችም ጭምር ወደዛ አካባቢ ስላደረስን ረጅም ጉዞ ነው የተጓዘው።
በትግራይና በአማራ ክልሎች መካከል የማንነትና ራስን በራስ የማስተዳደር ጥያቄዎች ከሚነሱባቸውና ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ በአማራ ክልል ተቋቁሞ በክልላዊ መንግስቱ የበጀት ድጋፍ ሲደረግላቸው ከቆዩት አዋሳኝ አካባቢዎች አንዱ የሆነው የአላማጣ ከተማ ጊዜያዊ አስተዳደር ከንቲባ ኃይሉ አበራ በአንጻሩ የትግራይ ክልል ጊዜያዊ አስተዳደር እንቅስቃሴን ከሰላም ስምምነቱ አፈጻጸም ያፈነገጠ ሲሉ ኮንነዋል። አመናውታል።
ስምምነቱ የሀገር ሽማግሌዎች ባሉበት ዝርዝር ቀርቦ በስርዓት ይመለሳሉ ነው የተባለው። ምንም ታዛቢ በሌለበት ሽማግሌም ባልተመረጠበት በኃይል የተገባበት ሁኔታ ነው ያለው። ቀደም ሲል በወረራ ህወሓት ሰራዊት ነበረ። ይሄ የገባው ሰራዊት መሳሪያውን እንዲያስቀምጥ ተደርጎ ተመልሶ በተፈናቃይ ስም እንዲገባ ድራማ ነው የተሰራው። ሲቀጥል 15,000 የሚባለው ነገር ውሸት ነው። ከአሁን በፊት ተፈናቃይ የነበሩት ኦልሬዲ ወደ 2,000 አይሞላ ከአመት በፊትና ከዛ ወዲህ ሙሉ በሙሉ ወደ አላማጣ እንዲገቡ ተደርጎ መደበኛ ስራቸው ላይ ገብቶ ህዝቡ ጋር ተዋህደው እየኖሩ ነው ያሉ። ዛሬ አላማጣ ተገኝቼ እዛው ሁኔታውን ተከታትያለሁ። ማህበረሰቡ በጭራሽ የማያውቃቸው ስንታቸውም ንግግራቸውም የመሀል ትግራይ የሆኑ ሰዎች ናቸው።
አቶ ሀፍቱ በክልላዊ መንግስታቸው ላይ የቀረበባቸውን ክስ ተከላክለዋል።
የተፈናቃዮችን መረጃ የመስጠት ኃላፊነት ያለው የትግራይ ጊዜያዊ አስተዳደር እንጂ ሌላ ኃይል አይደለም። ምክንያቱም ተፈናቃይ የሚባለው ከ2013 ጦርነቱ ከመጀመሩ በፊት የዛ አካባቢ ነዋሪ የሆነ ሰው ብቻ ማለት ነው። በዛን ሰዓት ሲያስተዳድር የነበረው ደግሞ በተጨባጭ የትግራይ ብሔራዊ ክልላዊ መንግስት ነው። እያንዳንዱ ቤት አለው፣ ቀበሌ አለው። አንድም ሰው ከዛ ውጭ የገባ ካለ መኖርም አይችልም። ታጣቂዎችን በተመለከተ ያነሳው የትግራይ ነባር ታጣቂዎች እስከ ትጥቁ ነው የሚገባው። ከ2013 በፊት በዛ አካባቢ የነበረ የትግራይ ሚሊሻ ብቻ ሳይሆን የትግራይ ፖሊስም ቢሆን ነባሩ እስከ ትጥቁ ነው የሚገባው። ምንድን ነው የሚሆነው? እዛ ከገባ በኋላ ተልእኮ አይሰጠው። ምክንያቱም የጸጥታውን ሁኔታ ሙሉ ኃላፊነት የሚወስደው የፌዴራል ኃይሉ ስለሆነ ማለት ነው።
በሌላ በኩል አቶ ኃይሉ የራያ ባላ ወረዳን ሙሉ በሙሉ የራያ አላማጣንና የአላማጣ ከተማን ደግሞ በአብዛኛው ተቆጣጥሯል ሲሉ የሚከሱት የህወሓት ታጣቂ ከተቆጣጠራቸው አካባቢዎች ሳይወጣ በተፈናቃይ መመለስ ስም የሚደረግ ማንኛውም እንቅስቃሴ አካባቢውን ለተባባሰ የጸጥታ ችግር ያጋልጠዋል ሲሉ አመልክተዋል።
በአጠቃላይ አሁን ትምህርት ቤቶች ላይ 219 የቲዲኤፍ ሰራዊት አለ። ይሄ ከተማ ውስጥ ኦፊሻሊ የሚታዩትን ቁጥር ነው የሚነግርህ። ሚሊሻም አይደሉም ፖሊስም አይደሉም። ከከተማው ውጭ ዙሪያ ያሉ ቀበሌዎች ግን በ32ቱም ቀበሌ አልወጡም። በራያ ባላም እንዳሉ ናቸው። ራያ አላማጣም፣ ሁሉም ቦታ ላይ የእነሱ ሰራዊት እንዳለ ነው ያለው። መሳሪያ ይዘው ይንቀሳቀሳሉ። ለምሳሌ ዛሬ 9 ወጣቶችን አፍነዋል። እኔ እዛው እያለሁ ከዛ ውስጥ ያው እንደማንም ተደርጎ ፌደራል ድሮ 1-5 ተፈተዋል። አሁንም አራቱ የት እንዳደረሷቸው አይታወቁም። ጥይት ራሱ ተኩሰዋል። እንግዲህ መከላከያ አለ እዛው፣ ፌደራል አለ እዛው። ሌላው ራያ አላማጣ፣ ራያ ባላ እንዳለ ሙሉ በሙሉ ተፈናቃይ እኮ አልተመለሰም። ታጣቂ ባልወጣበት ሁኔታ ላይ በነጻነት ጊዜ አስተዳደር መምጣት አይቻልም። መንግስት ያስቀመጣቸውን ስራዎች በእቅዱ መሰረት ማስኬድ አይቻልም። ይህ የትግራይ ህዝብም አይጠቅምም፣ የራያ ህዝብም አይጠቅምም።
አቶ ሀፍቱ በበኩላቸው ተፈናቃዮችን የመመለስ ሂደቱ ከፌዴራል መንግስቱ ጋር በተደረገ ስምምነት እየተፈጸመ ያለ ነው ይላሉ።
የፌዴራል መንግስትና የትግራይ ጊዜያዊ አስተዳደር ያወጡት ገዢ እቅድ አለ። ያንን ገዢ እቅድ መሰረት አድርገን እንደ ግንባር የአፈጻጸም እቅድ አውጥተን ተንቀሳቅሰናል። ህገወጥ የተባለው አስተዳደር ዲስፋንክሽናል ከሆነ ቆይቷል።
ዲስፋንክሽናል ሲሎ የነበረው አስተዳደር
ፈርቷል። አዎ፣ ይሄንን እያነሳው ያለውበት ሁኔታ ምንድን ነው? ተፈናቃዮችን ለመመለስ ቅድመ ሁኔታዎች ነበሩ እነዚህ።
የአቶ ሀፍቱን አስተያየት የሚቃወሙት አቶ ኃይሉ በምላሻቸው የማንነትና ራስን በራስ የማስተዳደር ጥያቄዎች በሚነሱባቸው አዋሳኝ አካባቢዎች የተቋቋሙት ጊዜ አስተዳደሮች ከፌዴራል መንግስቱ የሚሰጡ አቅጣጫዎችን ተከትለው በመስራት ላይ እንደነበሩ አውስተው ከጦርነቱ በኋላ በአማራ ክልል የተቋቋሙት ጊዜ አስተዳደሮች አሁንም በስራ ላይ መሆናቸውን ይናገራሉ።
የነበረው ጊዜ አስተዳደር አሁንም በአማራ ብሔራዊ ክልላዊ መንግስት ሰሜን ወሎ ዞን ተብሎ እስካሁን ድረስ ህጋዊነቱ እንደቀጠለ ነው። አልፈረሰም። ፈርሷል ብሎ የፌዴራል መንግስቱም አላሳወቀም፣ ሌላውም አላሳወቀም። ነገር ግን በጸጥታ ችግር ምክንያት ተረጋግቶ ስራ መስራት አልተቻለም። አሁን ያለው በአማራ ክልል ያለው ጊዜ አስተዳደሩ ስራ ላይ መኖሩን እና እንዳልፈረሰ ማስረጃው አንደኛ በፌዴራል የሚጠሩ ስብሰባዎችና ስልጠናዎች በቀጥታ ይህም እየተሳተፍ ነው።
በሁለቱ አካላት የሚሰነዘሩትን ተጻራሪ ሀሳቦች መሰረት አድርገን የፌዴራል መንግስቱን አስተያየት ለማካተት ወደ ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ያደረግነው የስልክ ሙከራ አልተሳካለንም። የፌዴራል መንግስቱም ሆነ የአማራ ክልል ይህ ዜና እስከተጠናቀረበት ዛሬ ምሽት ድረስ በጉዳዩ ላይ የሰጡት መግለጫ የለም። በአላማጣ ከተማ 01 ቀበሌ ኳስ ሜዳ አካባቢ መወለዱን የሚናገረውና ለሁለት ዓመት ገደማ ወደ መሆኒ ከተማ ተፈናቅለው በትምህርት ቤት ውስጥ ተጠልሎ እንደቆየ የሚናገረው ስሙ እንዳይጠቀስ ያሳሰበ አንድ ወጣት ወደ አላማጣ ስመለስ የተለየ ስሜት ተሰምቶኛል ይላል።
21 ወራት የሚያክል የምንወደው የተወለድንበት ሀገር ትተን ቤተሰቦቻችን ትተን የተሰደድ ነው እና ትናንት በጣም የሚገርም ለእኔ የተሰማኝ ስሜት እኔ እንጃ ብቻ በበኩሌ በጣም የሚያምር ስሜት የተሰማኝና ደስ ብሎኛል። ከምንም በላይ እኛ በእርግጥ ወጣቶች ነን፣ ግን ትላልቆች አሉ፣ ልጆች የያዙ ሴቶች አሉ፣ እናቶች አሉ፣ በጣም የታመሙ አሉ። እነዚህ ወደ ሀገራቸው ሊገቡ መኪና ላይ ሲጫኑ ነው ገና ማልቀስ የጀመሩት። አላመኑም። በቃ ከ21 ወራት በኋላ ወደ ሀገር ሽታ ሲሸትፍ ምን ያክል ስሜት እንደሚሰማህ እንግዲህ በናፍቆት አለ ሰፈር አለ። ብዙ ነገሮች የሚታስተውሰው ነገር አለና በጣም ልዩ ቀን ነበር።
በሌላ በኩል የዛሬ 3 ወር ገደማ በአላማጣ ከተማ ውስጥ ባጋጠመው የጸጥታ መደፍረስ ተፈናቅሎ በቆቦ ከተማ ቴክኒክና ሙያ ኮሌጅ ግቢ ውስጥ ተጠልለው እንደሚገኙ የሚናገሩ አንድ አስተያየት ሰጪም መንግስት እኛንም ወደ ቀያችን የመመለስ አስተዳደራዊ ኃላፊነት አለበት ብለዋል።
ቴክኒክና ሙያ ላይ ሆነን አሁን እየደረሰብን ያለው እንግልትና ችግር ክረምት ከመሆኗ የተነሳም ዝናቡም ምንም የሚበላም ከማጣት የተነሳ ህጻናትም ትልቅ ችግር ውስጥ ላይ እየወደቁብን ነው። አረጋውያንም እየታመሙ ሆስፒታል መታከሚያ እያጡ ነው። በአጭር ጊዜ ካልተመለስን የብዙ ህይወትን የሚቀጠፍበት ሁኔታ ላይ ነው የምናየው። አንድ አዳራሽ ላይ 500 ምናምን ነው የምንተኛው አንድ ላይ። የዚህ 500 እንግዲህ አንድ ላይ ሲያደርግ ምን አይነት በሽታ ተዛማጅ በሽታ እንደሚመጣብን የሚታወቅ ነው። መንግስት ባስቀመጠው አቅጣጫ መሰረት ወደ ቀያችን እንድንመለስ ነው የሚፈልገው።
የትግራይ ክልል ጊዜ አስተዳደር ምክትል ርዕሰ መስተዳደር ሌተናንት ጀነራል ታደሰ ወረደ ከመከላከያ ውጭ የታጠቁ ኃይሎች ከአካባቢው እንዲወጡ፣ የአካባቢው ተወላጆች ሆነው ከ2013 ዓ.ም በፊት የታጠቁ ደግሞ ከነትጥቃቸው እንዲቆዩ እንደሚደረግ መግለጻቸውን የአሜሪካ ድምጽ መዘገቡ ይታወሳል። ሌተናንት ጀነራሉ በተመሳሳይ ከጦርነቱ በፊት ታጥቀው የነበሩ ተፈናቃይ ሚሊሻዎችም ከነትጥቃቸው ይመለሳሉ ብለው ነበር። በአማራ ክልል መንግስት በተዘጋጀውና ከሁሉም የክልሉ አካባቢዎች የተውጣጡ ተሳታፊዎች ታድመውበታል በተባለው የባህር ዳር የሰላም ኮንፈረንስ ላይ ተሳታፊዎቹ ባወጡት ባለ 10 ነጥቦች የአቋም መግለጫ መንግስት የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ በኃይል ወደ አካባቢው ገብተዋል ያሏቸውን የህወሓት ታጣቂዎች ከገቡባቸው ቦታዎች እንዲያስወጣ መጠየቃቸው ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
ተፈናቃዮችን የመመለስ ሁኔታን በተመለከተ በመስፍን አራጌ ተቀና የዘጋጀውን ቅንብር ነበር ቀደም ብለን የተከታተል ነው። አሁን ሁለተኛው ቅንብር አልፋለሁ። የቅጣት ማነስ የጠለፋና አስገድዶ መድፈር ወንጀል እያስፋፋ መሆኑን የሚጠቁም ነው ቀጣዩ ዘገባችን። በአገሪቱ በጠለፋና አስገድዶ መድፈር ፈጻሚ ወንጀሎች ላይ ተመጣጣኝ የህግ ቅጣቶች እየተሰጡ አለመሆናቸውን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ለመሰል ወንጀሎችና ጎጂ ድርጊቶች መስፋፋት አንዱ ገፊ ምክንያት እየሆነ እንደሚገኝም አስታውቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲም ጠለፋና አስገድዶ መድፈር ተደራራቢ ወንጀሎች መሆናቸውን ገልጾ የሚተላለፉ ቅጣት ውሳኔዎች ግን አስተማሪና ተመጣጣኝ አይደሉም ብሏል። በአንጻሩ በደቡብ ኢትዮጵያ ክልል ኮሬ ዞን የጎርካ ወረዳ ፍርድ ቤት ሰሞኑን በዋለው ችሎት በአዳጊ ሴት ተማሪዎችን ጠለፋና አስገድዶ መድፈር ወንጀል ተጠርጥረው ከታሰሩ 12 ግለሰቦች ውስጥ 9 ተከሳሾችን ከአንድ ዓመት እስከ 19 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አዘጋጅቷል።
በኢትዮጵያ በሴቶች ላይ የሚፈጸመው የመብቶች ጥሰትና ወንጀል ከመቀነስ ይልቅ መስፋፋት እየታየበት መሆኑን በስልክ ለአሜሪካ ድምጽ ተናገሩት በኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶች የህፃናት የአረጋውያንና የአካል ጉዳተኞች መብቶች ኮሚሽነር ርግቤ ገብረ ሐዋርያ በወንጀል ፈጻሚዎች ላይ ተመጣጣኝ የሆነም የህግ ቅጣቶች አለመሰጠታቸው ገፊ ምክንያት መሆኑን የኮሚሽኑን ክትትል በመጥቀስ አስረድተዋል።
ጎጂ ልማዳዊ ድርጊቶች ጠለፋ ብቻ ሳይሆን ይሄ ያለ ዜጋ ብቻ ግርዛትን የመሳሰሉ ሌሎችም ልማዳዊ ድርጊቶች በተለያዩ ሳይ ባልሆኑ ድርጊቶች ብዙ አልፎ ከዚህ የተሰራባቸው እና ብዙ ለውጥ የመጣባቸው አሁን ወደኋላ ይሄዱ በሚመስል መንገድ ነገሮች የበለጠ እየተስፋፉ መጥተዋል። የእኛም ግኝቶች የሚያሳዩ
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲም የኮሬ ዞን ቅርንጫፍ ሊቀመንበር አቶ ቃኤል ቡይሳ በበኩላቸውም የሚሰጡ የቅጣት ውሳኔዎች ከወንጀሉ ተደራራቢነት አንጻር በቂ ያልሆነና የተፈጸመውን የአስገድዶ መድፈር ወንጀል ያቃለሉ ናቸው ብለዋል።
አንዳንድ ውሳኔዎች ድርጊቱን የሚያበረታታ አይነት ውሳኔ ነው። በእኛ አይነት
ለአብነትም በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳም በአንድ ዓመት ውስጥ ብቻ 12 ሴቶች የተጠለፉና የተደፈሩ ሲሆን የወረዳው ፍርድ ቤት ሰሞኑን በአዋለው ችሎት በ9 ተጠርጣሪዎች ላይ የቅጣት ውሳኔ ማስተላለፉን የኮሬ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ባወጣው መግለጫ አስታውቋል። መምሪያው የፍርድ ቤቱን ፕሬዝዳንት አቶ ወንዲፍራው ታየን ጠቅሶ እንደገለጸው አዳጊ ሴት ተማሪዎችን በመጥለፍና አስገድዶ በመድፈር ወንጀል የተጠረጠሩት 9 ተከሳሾች ከአንድ ዓመት እስከ 19 ዓመት ጽኑ እስራት የሚደርስ ቅጣት ተፈርዶባቸዋል። በኮሬ ዞን የጎርካ ወረዳ አቃቤ ሕግ አቶ ሀብታሙ ልብሰው ፍርድ ቤቱ በክስ መዝገብ ላይ የሰው ምስክሮችን ማድመጡን የሐኪም ማስረጃዎችንም መርምሮ ውሳኔ ማሳለፉን ተናግሯል። ፍርድ ቤቱ በጠለፋና በአስገድዶ መድፈር ተደራራቢ የወንጀል አድራጎቶች የከሱትን 3 ተጠርጣሪዎችን በ13 ዓመት ከ6 ወራት በ17ና በ19 ዓመታት ጽኑ እስራት እንዲቀጡ ወስኗል ብሏል።
እኛ ማይደን ቅጣቱ በጤን አስተማሪ ነው። አሁን ሰው የቅጣት ብዛትን ይፈልጋል። ሰው እንድማር ነው ወንጀል ቀናማ ቅጣቱ መኛ እንትን እንዳው ትልቅ ቅጣት ነው። ተቀጡት አሁን ትላንቱ ጋር ተቀጣ ያው ልጅቷ ስትመረመር ፍንስም ቅሬትም አለ ስለተባለ ወንጀል ይዞ አክዶ ስለመያዝ በዛ መስሬት ነው ቅጣቱ ከፍ ያለው። ሌሎቹ ላይ ያው የተቀጣው ቅጣትም ተመጣጣኝ ነው።
ከእነዚህም ውስጥ ሐምሌ 8 ቀን 2016 ዓ.ም በዋለው ችሎት በጠለፋና በአስገድዶ መድፈር የተከሰሱበትን ሁለት ክሶች በበቂ ማስረጃ መከላከል ባልቻሉ ጥፋተኝቱ ተረጋግጦ በ19 ዓመት ከስድስት ወራት ጽኑ እስራት እንዲቀጣም የተፈረደበት ብሩክ ታመኔ ከፍተኛው የቅጣት ውሳኔም የተላለፈበት ፍርደኛ ነው። ከእድሜው አንጻር ከአዋቂ እስረኞች ጋር እኩል የሚታይ ባለመሆኑና በህጉ የተቀመጠው ማቆያ በወረዳው ባለመኖሩም በአንድ ዓመት ጽኑ እስራት እንዲቀጣ ከተወሰነበት አዳጊ በተጨማሪም ሌሎች ተከሳሾች እንደ ወንጀል ተሳትፏቸው ከስድስት ዓመት ጽኑ እስራት አንስቶም የቅጣት ውሳኔ ተላልፎባቸዋል። ይሁንና የተጎጂ ቤተሰቦች ቅጣቱ ከተፈጸመ ወንጀል ጋር የማይመጣጠንና አስተማሪ ያልሆነ ነው ሲሉ የፍርድ ውሳኔውን ተችተዋል። ጥቃቱ የደረሰባቸው አዳጊ ሴት ተማሪዎች ከትምህርት መታጎላቸውን ለአካልና ስነ ልቡናዊ ጉዳት መዳረጋቸውን ካስታወቁ አስተያየት ሰጪዎች መካከል የአንዱ ተጠላፊ ተማሪ አጎት መሆናቸውን የተናገሩት አቶ መስፍን ሳንሶም በፍርድ ቤቱ የተሰጠው ውሳኔ ተመጣጣኝ አይደለም ሲሉ ተቃውሟቸውን ገልጿል።
ካደረሱት ወንጀል አንጻር የሚመጥን አይደለም። በምን ምክንያት እንደሚደረግ ባናውቅም ያው ሙስና ነው ብዬ አስባለሁ። ለምን አንድ ሴትን ከምትማርበት ትምህርት ቤት እንደገና ከምኖርበት ከማይበራዊ ህይወት ከስነ ልቦና ከተለያየ ነገር ጫና ካደረሰ በኋላ ወይ ከተለያየ በሽታ ካሳለጠ በኋላ መጨረሻ ላይ 13 ዓመት 8 ዓመት 6 ዓመት 7 ዓመት መታሰር ወንጀለኛን የሚያበረታታ ይመስለኛል።
በኢሰማኮ የሴቶች የህፃናት የአረጋውያንና የአካል ጉዳተኞች መብቶች ኮሚሽነር ርግቤ ገብረ ሐዋርያም የተጠያቂነትና የህግ አስፈጻሚ አካላት ክፍተት በሴቶች ላይ እየደረሰ ነው ላሉት የመብቶች ጥሰቶች መስፋፋት ተጠቃሽ መንስኤ መሆኑን አስረድቷል።
ተመጣጣኝ ቅጣት መሰጠት አለበት በህጉ መሰረት ብለን እናስባለን። እና አሁን ኮሬን ለምሳሌ ወደ እኛም አቴንሽን መጥቶ ነበረ። በቀጣይነትም ክትትል የምንሰራበት ነው። አሁንም ባወጣ ነው የሰብአዊ መብት ሁኔታ አመታዊ ሪፖርታችንም ላይ አካተነዋል። ግን ደግሞ ተከታታይ ምርመራ የሚፈልግ በደንብ ኬሶቹን ማየት የሚፈልግ ነው። አሁን እንዲህ ነው እንዲያ ነው ለማለት ኮሬ ሄደን የሰራነው ምርመራ ስለሌለ ትንሽ ያስቸግረኛል። ግን እነዚህ ድርጊቶች እንደተበራከቱና የህግ ከለላ እና የህግ ውሳኔ የሚሰጥባቸውም ሁኔታ ከሚሊዮነው ከፕሪቫለንሱ አንጻር ወይንም ከመበራከቱ አንጻር ተገቢ የሆነ ምላሽ እየተሰጠ ነው ግን ለማለት እንደማያስችል እሱን መናገር ይችላል።
ጠለፋና አስገድዶ መድፈር ተደራራቢ ወንጀል ቢሆንም የሚተላለፉ ውሳኔዎች አስተማሪና ተመጣጣኝ አይደለም ሲሉ የተቹት የኢዜማ ፓርቲ የኮሬ ቅርንጫፍ ሊቀመንበር አቶ ቃኤል ቡኢሳ በተጎጂ ተማሪዎች ቤተሰቦች የቀረበው ቅሬታ ተገቢ ነው ብለዋል።
የጠለፋ ወንጀል መፈጸሙ አንድ ወንጀል ተልኮ ከወሰደ በኋላ አስገድዶ መድፈር ወንጀልንም ጭምር ፈጽሟል ማለት ነው። ሁለት ወንጀል ነው። ጠለፋን ብቻ ነው ከግንዛቤ አስገብቶ ውሳኔ እየተሰጠበት እና አስገድዶ መድፈር ሲጨመርበት ወንጀሉ በህግ ፊት ሲታይ ከዛ የበለጠ የነበረ ውሳኔ ማግኘት የነበረበት የሚል ነገር ነው።
ከዚህ ቀደም የኢዜማ ፓርቲ ባለፉት 2 ዓመታት በኮሬ ዞን 24 አዳጊ ሴት ተማሪዎች መጠለፋቸውና ተገደው መደፈራቸውን ለኢትዮጵያ ሰብአዊ መብቶች ኮሚሽን አቤቱታ ማቅረቡን የአሜሪካ ድምፅ ዘግቧል። በአገሪቱ ግጭትና ጦርነት በቀጠሉባቸው አካባቢዎች የሚፈጸሙትን ጨምሮም ባለፈው ዓመት በሐዋሳ ከተማ የተጠለፈችውን የዳሽን ባንክ ሰራተኛ እንዲሁም ከሳምንታት በፊት የገዛ ተማሪውን በመድፈር በ9 ዓመት እስራት የተቀጣውን የወልቅጤ ዩኒቨርሲቲ መምህር ጨምሮም የአስገድዶ መድፈርና የጠለፋ ዜናዎች መስፋፋት እንጂ መቀነስ እንደማይታይበት ተመልክቷል። ዘላቂ መፍትሄው ምንድን ነው የተባሉት ኮሚሽነር ርግቤ ገብረ ሐዋርያም ተጠያቂነትን ማስፈን ነው ብለዋል።
ሁለት ነገር ነው። አንደኛ ተከታታይ የሆኑ ትምህርቶችን፣ ግንዛቤዎችን መስጠት ያስፈልጋል። ጎን ለጎን ደግሞ ተጠያቂነትና የህግ የበላይነትን ማስፈን ደግሞ ያስፈልጋል።
የአሜሪካ ድምፅ ከአንድ ወር በፊት በዚህ ወንጀል የተጠረጠሩም 12 ሰዎች መታሰራቸውን የጎርካ ወረዳ አስተዳዳሪ የሆኑትን አቶ አገኘው በቀለና የሰላምና የጸጥታ ጽሕፈት ኃላፊን አቶ ብሩክ አየለን ዋቢ አድርጎ ዘግቧል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋ።
አድማጮች፣ አሁን ደግሞ ወደዚህ እንመለስና ሊካሄድ ወራቶች ወደ ቀሩት የአሜሪካ ምርጫን የተመለከቱ ዘገባዎቻችን እናልፋለን። በሚልዋኪ ዊስኮንሰን ሲካሄድ የነበረው የሪፐብሊካን ፓርቲ ብሔራዊ ጉባኤ ፕሬዚዳንታዊ እጩነታቸው የተቀበሉት ፕሬዚዳንት ትራምፕ ባደረጉት ንግግር ተጠቃሏል። ከባልደረባዬ ሀብታሙ ስዩም ጋር በዚህ ጉዳይ ላይ ያደረግኩት ቆይታ አለ። እሱን ተካትለን እንመለስ።
በሚልዋኪ ዊስኮንሰን ሲካሄድ የነበረው የሪፐብሊካን ፓርቲ ብሔራዊ ጉባኤ ፕሬዚዳንታዊ እጩነታቸውን የተቀበሉት ፕሬዚዳንት ትራምፕ ባደረጉት ንግግር ተጠቃሏል። ከባልደረባዬ ሀብታሙ ስዩም ጋር በዚህ ጉዳይ ቆይታ ይኖረኛል። ሀብታሙ እንደምን ዋልሃል? የመጀመሪያም ጉዳይ ብናደርገው ጥሩ ነው ብዬ የማስበው እንግዲህ ፕሬዚዳንት ትራምፕ የግድያ ሙከራ ከተደረገባቸው በኋላ ያደረጉት የመጀመሪያ ንግግራቸው እንደመሆኑ ምናልባት ከዚህ ጋር በተያያዘ ያነሱት ነገር ካለ በዛ ብንጀምር ጥሩ ይመስለኛል።
እንደምን ዋልሃል አስማማው። እውነት ነው ዶናልድ ትራምፕ በትናንትናው ዕለት የሪፐብሊካኑን ብሔራዊ ጉባኤ ላይ ከግድያ ሙከራ ከተደረገባቸው በኋላ ለመጀመሪያ ጊዜ ንግግር አድርገዋል። የፓርቲያቸውን እጩነት መቀበላቸውን በማስመልከት ነበረ ንግግሩን ያሰሙት። በመሰለ ጉባኤ ከቀረቡት ንግግሮች ሁሉ ረጅሙ ነበር። 1 ሰዓት ተኩል ደቂቃ ያክል ፈጅቷል። 1 ሰዓት ከ30 ደቂቃ። እዚህ ጉባኤ ላይ የተገኙት ቀደም ብለን እንዳነሳ ነው ከግድያ ሙከራ በተረፉ ማግስት እንደመሆኑ በጉዳዩ ላይ ለመጀመሪያ ጊዜ ተናግረዋል። ያተረፏቸውን የጸጥታ አካላት፣ በስፍራው የነበረውን ሕዝብ ጠንካራ መንፈስ አወድሰዋል። ትራምፕ በጥቃቱ በደረሰባቸው ጊዜ ምን አይነት ስሜት እንደተሰማቸውና በምን መንፈስ ውስጥ እንደነበሩም ለታዳሚው አጋርተዋል። እሱን ሰምተን እንመለስ።
And felt something hit me really, really hard on my right ear. I said to myself, wow, what was that?
በከፍተኛ ኃይል አንዳች ነገር ቀኝ ጆሮዬን ሲመታኝ ተሰማኝ። ምንድን ነው አልኩ ለራሴ። ጥይት ብቻ ነው ሊሆን የሚችል ብዬም የቀኝ እጄን ወደ ጆሮዬ ሰድጄ ስመልሰው እጄ በደም ተሸፍኗል። ስፍራ ሁሉ ደም በደም ሆኗል። ከመቅጽበትም ሁኔታው የከረረ መሆኑንና ጥቃት እንደተሰነዘረብንም ተረዳው።
ከዚህ በተጨማሪ እንግዲህ አስማማው ትራምፕ በአጠቃላይ ጥቃቱ በተፈጸመበት ቀን ላይ ለተረባረቡ አደጋ ጊዜ ሰራተኞች ምስጋና አቅርበዋል። በአካባቢው ለነበረው ሕዝብም ያላቸውን አክብሮትም ገልጸዋል።
ምናልባት ፕሬዚዳንት ዶናልድ ትራምፕ በቅርቡ በፍርድ ቤት ጥፋተኛ መባላቸውም ይታወቃልና ከዚህ ጋር በተያያዘ ሲያነሱት ነገር ነበር በንግግራቸው።
ትክክል ነው። እንግዲህ የትናንትናው የጉባኤ ላይ ንግግራቸው የተሰማው ትራምፕ ከ30 በላይ በሆኑ ዝርዝር ወንጀሎች ጥፋተኛ መሆናቸው ከተነገረ ከሳምንታት በኋላ ነው። ይህንን የጥፋተኝነት ሁኔታ በተመለከተ ቀጥተኛ ንግግር ባያደርጉም በንግግራቸው መሃል የአሜሪካ የፍትህ ስርዓት የፖለቲካ ተቀናቃኞችን ለመጉዳት እንዲሁም ደግሞ እንቅስቃሴያቸውን ለመገደብ በመሳሪያነት እየዋለ ነው የሚል ክስ አሰምተዋል። ለዚህም ተጠያቂ ያደረጉት ደግሞ የዲሞክራቲክ ፓርቲ ነው። ከዚህ ጋር በተገናኘ ቀጣዩም ብለዋል።
And we must not criminalize dissent or demonize
የሐሳብ ልዩነትን ወንጀል እናደርገው፣ ፖለቲካዊ አለመግባባትን እኩል እናደርገው አይገባም። ታይቶ በማይታወቅ ልክ በሀገራችን እየሆነ ያለው ግን ይሄ ነው። በዚሁ መንፈስ ዲሞክራቲክ ፓርቲ የፍትህ ስርዓቱን በመሳሪያነት መጠቀሙን፣ የፖለቲካ ተቀናቃኝን እንደ ዲሞክራሲ ጠላት መፈረጁን ማቆም አለበት።
እንግዲህ አስማማው ጥፋተኛ ከተባሉ በኋላ ዶናልድ ትራምፕ በእጩነት መወዳደር የለባቸውም በሚል ከራሳቸው ፓርቲ እንዲሁም ደግሞ ከሌሎች ወገኖች ቅሬታ ሲቀርብባቸው ነበረ። ያንን ቅሬታ ተሻግረው ነው ለዚህ ቀን የደረሱት። ሆኖም በትናንትናው ንግግራቸው ጥፋተኛ ነኝ አይደለም በሚለው ጉዳይ ላይ ቀጥተኛ መልስ ከመስጠት ይልቅ ቀደም ብለን የሰማነውን ንግግር አድርገው አልፈዋል።
በንግግራቸው ውስጥ ሌላው የሚጠበቀው ከውጭ ግንኙነት፣ ከኢኮኖሚና ከስደተኞች ጋር በተያያዘ ምን አሉ የሚለው ነው እና ከዚህ ጋር በተያያዘ ያነሷቸው ሀሳቦች ምን ይመስላሉ?
ዶናልድ ትራምፕ ከውጭ ግንኙነትና ከመሰል ጉዳዮች ጋር በተገናኘ ደጋግመው ለማንሳት የሞከሩት በባይደን አስተዳደር ጊዜ የአሜሪካ የቀደመ ክብር ጥያቄ ውስጥ መግባቱን ነው። በእሳቸው የአመራር ዘመን እንደዚህ ያለ ችግር እንዳልነበረና ለወደፊትም እንደማይኖር ለመጠቆም ሞክረዋል። ከሩሲያ፣ ከኢራን እንዲሁም ከሐማስ ጋር በተገናኘ ያላቸውን አቋም ገልጸዋል። እንዲሁም ደግሞ ከዚህ ተሻግረው ደግሞ በህገወጥ ስደተኞች ላይ ቀድሞውን የሚታወቅበትን ሀሳብ ነው አሁን የሚያንጸባረቁት። ዩናይትድ ስቴትስ የደቡብ ድንበሯን እንደምትዘጋ፣ ህገወጥ ስደተኞችም ከአገሪቱ ሊባረሩ እንደሚገባ አጽንኦት ሰጥተዋል። በባይደን ዘመን ተዳክመዋል ያሉትን ስደተኞችን የሚመለከቱ ጉዳዮችንም አነሳስተዋል። የህገወጥ ስደተኞች መበራከት አሜሪካን ተወልደው ወይንም ደግሞ አሜሪካን መኖሪያ ስፍራቸው ላደረጉ ለጥቁርና ለስፓኒሽ ህዝቦችም ሳይቀር የስራ ደህንነት ትልቅ አደጋ መደቀኑን አንስተው ትራምፕ በንግግራቸው ላይ አነሳስተዋል፣ ጠቁመዋል።
ምናልባት የመጨረሻ አድርገን ብናነሳው ብዬ ማስበው አሁን አሜሪካ የፖለቲካ ክፍፍል እንዳለ ይነገራል በአሜሪካ ፖለቲከኞች ዘንድና በዚህ ወቅት ነው እርሳቸው ንግግር ያደረጉት። ምናልባት ከዚህ ጉዳይ ጋር የተያያዘ ያነሱት ነገር ካለ እሱ የመጨረሻ እናድርገው።
የትናንትናውን ንግግራቸውን ሁኔታ ላጤነ ዶናልድ ትራምፕ ከቀደመ ሁኔታቸው በተወሰነ መንገድ የተለዩ መሆናቸውን መመልከት ይቻላል። በንግግራቸው ውስጥ ደግመው ሀገራዊ አንድነት፣ ትብብርና መግባባት ሊኖር እንደሚገባ አንስተዋል። በሀገሪቱ ውስጥ ያለውን የፖለቲካ ክፍፍል እንዲሁም ደግሞ እጅግ እየበረታ የመጣውን አለመግባባት ደግመው ያነሱት ትራምፕ የአንድነት መልእክትንም አስተላልፈዋል። መልእክታቸውን ሰምተን እንመለሳለን።
Just like our ancestors, we must now come together, rise above past differences.
እንደ ቅድመ አያቶቻችን ሁሉ ያለፉ ልዩነቶችን ተሻግረን ወደ አንድነት መምጣት አለብን። ያሉንን አለመግባባቶች ወደ ጎን ትተን እንደ አንድ ህዝብና ሀገር ህብረት ፈጥረን ስለሚያምረውና ገናና ለሆነው የአሜሪካ ሰንደቅ ዓላማ የታማኝነት ቃል ኪዳን ገብተን ወደፊት መራመድ አለብን። ዛሬ ምሽት አጋርነታችሁን ድጋፋችሁን እጠይቃለሁ። በትህትናም ድምጻችሁን እንድትሰጡኝ እጠይቃለሁ። ሀገራችንን ዳግም ገናና እናድርጋታለን።
እንግዲህ አስማማው በሰማኸው መንገድ ነው ዶናልድ ትራምፕ ንግግራቸውን ያጠናቀቁት። ከሳቸው ንግግር በፊት ደግሞ ታዋቂ የሆኑ የዩናይትድ ስቴትስ ሰዎች እንዲሁም በኪነ ጥበቡ ዓለም ታዋቂ የሆኑ እንዲሁም ደግሞ የፖለቲካው ሰዎች እሳቸውን የሚደግፉ እሳቸውን የሚያሞጋግሱ ንግግሮችንም አቅርበዋል። በአጠቃላይ ብዙዎች በጉጉት የተከታተሉትና ከፍተኛ ምላሽን ያገኘ ንግግር ነበረ። ዶናልድ ትራምፕ በትናንትናው ምሽት በዚህ በሚልዋኪ በነበረው የሪፐብሊካኑ ብሔራዊ ጉባኤ ላይ ያሰሙት
በሪፐብሊካን ፓርቲ ብሔራዊ ጉባኤ ማጠቃለያ ንግግር ያደረጉት ቀድሞ ፕሬዚዳንትና የሪፐብሊካን ፓርቲ ፕሬዚዳንታዊ እጩ ዶናልድ ትራምፕን በተመለከተ ያነሷቸውን ሀሳቦች ነበር ሀብታሙ ያጋራን። ከልብ አመሰግናለሁ። መልካም ጊዜ ይሁንልህ።
እኔም በጣም አመሰግናለሁ አስማማው። መልካም ምሽት።
ቀጣዩ ደግሞ ባይደንና የፕሬዚዳንታዊ እጩነታቸውን ጉዳይ ይመለከታል። ባይደን ከፕሬዝዳንታዊ ፉክክር እንዲወጡ ዋና ዋና ዲሞክራቶች እየጠየቁ ነው። ፕሬዝዳንት ጆ ባይደን ለኮቪድ-19 ህመም መጋለጣቸውን ተከትሎ ራሳቸውን ከሌሎች ለይተው በዴላዌር በሚገኘው መኖሪያ ቤታቸው ለመቆየት ተገደዋል። በድጋሚ ለመመረጥ የሚያደርጉት የምርጫ ዘመቻቸው በወሳኝ ወቅት ላይ ሲሆን ከእጩነት እንዲወጡ የሚጠይቁ ዲሞክራቶች ቁጥርም እየጨመረ ይገኛል። የአሜሪካ ድምፅ የዋይት ሀውስ ዋና ዘጋቢ ፓትሪስ ዊዳኩስዋራ ተከታዩን ዘገባ አድርሳናለች። ቆንጅታዬ እንደሚከተለው ታቀርባለች።
ሪፐብሊካኖች በዚህ ሳምንት ባካሄዱት ጉባኤያቸው ላይ ተሰባስበው አንድነታቸውን ሲገልጹ ፕሬዝደንታዊ እጩአቸው አድርገው ለመረጧቸው ለቀድሞ ፕሬዝደንት ዶናልድ ትራምፕ ያላቸውን ድጋፍ ሲያሳዩ ቆይተዋል። ትንሽ ብቸኝነት የሚታየው ፕሬዝደንት ጆ ባይደን ጋር ነው። ባይደን ለኮቪድ መጋለጣቸውን ተከትሎ ዴላዌር በሚገኘው መኖሪያ ቤታቸው ራሳቸውን ለይተው ተቀምጠዋል። በዚያ ላይ ታዋቂ የሆኑ ዲሞክራቶች ከፕሬዝደንታዊ ምርጫው ይውጡ እያሉ መጠየቃቸውን ቀጥለዋል። ተንታኞች ሁኔታው ለፕሬዝደንት ባይደን አስከፊ እየሆነ መሆኑን ይናገራሉ። የቨርጂኒያ ዩኒቨርሲቲው የፖለቲካ ማዕከል ዲሬክተር ሌሪ ሳባቶ ሁኔታውን በዚህ መልክ ነው የሚገልጹት።
ዲሞክራትስ ካንት ኢቨን ዲሳይድ ወዘር ባይደን ኢዝ ሪሊ ኢን ትራብል ኦር ኖት።
ዲሞክራቶቹ ባይደን የማያዋጣ ሁኔታ ላይ ናቸው ወይስ አይደሉም በሚለው ላይ እንኳን ከውሳኔ ለመድረስ አልቻሉም። አሁን አስቸጋሪ ሁኔታ ላይ ናቸው የሚሉም ከሆነ እንዴት አድርገው ነው ከእጩነት እንዲወጡ የሚያደርጉት? በእሳቸው ምትክ ማን ነው እጩ የሚሆነው? እንዴት ነው ይሄ የሚከናወነው? ይሄ እንግዲህ በጣም መሰረታዊ ጉዳይ ነው። ሪፐብሊካኖችን ካየን ደግሞ ስራቸውን በደንብ እየሰሩ ነው። ጉባኤያቸውንም በጥሩ ሁኔታ አከናውነዋል። ትራምፕም ምናልባትም የግድያ ሙከራው ረድቷቸውም ሊሆን ይችላል። ከአሁን ቀደም ከነበራቸው የበለጠ ድጋፍ እያገኙ ነው።
ፕሬዚደንቱም ቢሆኑ በአደባባይ የመውጣት ሀሳብ የለኝም ይበሉ እንጂ ያለውን ስጋት በግላቸው እያደመጡ መሆናቸውን ሪፖርቶች እየጠቆሙ ነው።
ለዚች ሀገር ውጤታማ የሆነ ስራ መስራት እንደምችል አስመስክሬያለሁ። ሊያከናውኑ አይችሉም የተባለውንም ችለን አሳይተናል። ግን አሁን የሚቀር ስራ አለ። እርሱን ትቼ ለመሄድ መወሰን ያስቸግረኛል።
የአሶሲየትድ ፕሬስ እና የቺካጎ ዩኒቨርሲቲ የህዝብ አስተያየት ምርምርና ግምገማ ማዕከል በጋራ ያወጡት የህዝብ አስተያየት እንደሚጠቁመው ከዲሞክራቶች ውስጥ 65% ባይደን ከውድድሩ እንዲወጡ የሚፈልጉ ናቸው። የአሜሪካን ዩኒቨርሲቲው የፕሬዝደንታዊ ታሪክ ምሁሩ አለን ሊክማን እንደ አውሮፓውያን አቆጣጠር ከ1984 ዓመተ ምህረት ጀምሮ በተካሄዱ ፕሬዝዳንታዊ ምርጫዎች ካንዱ በስተቀር በሁሉም አሸናፊው ማን እንደሚሆን በትክክል ተንብየዋል። እሳቸው እንደሚሉት ዲሞክራቶች ባይደንን ይዘው መዝለቅ አለባቸው።
ያለም አቋረጥ የሚቀያየረውን የህዝብ አስተያየት ግምገማ ተከትሎ እገሌ ያሸንፋል እገሌ አያሸንፍም ማለት የለየለት ሞኝነትና ድንቁርና ነው። የሚያሸንፍ ስለማይመስል ብቻ አንድ ንጩ ውጣ ማለት ምን ይባላል?
ሊክማን ለትንበያቸው የሚጠቀሙበት መንገድ ለህዝብ አስተያየት ግምገማ ቦታ አይሰጥም። 70% አሜሪካውያን ባይደን ፕሬዝደንት ለመሆን የሚያስፈልገው አእምሮአዊ አቅምና ብቃት አላቸው የሚል እምነት የለንም ያሉበትን ትራምፕን በሚመለከት 51% አሜሪካውያን ይህንኑ ያሳዩበትን የህዝብ አስተያየትም የሊክማን ትንበያ አላካተተም። እናም ለጊዜው የሚቀጥለው አቅጣጫ ምን እንደሚሆን ማንም በእርግጠኝነት አያውቅም። ባይደን እሺ ብለው ከፉክክሩ የሚወጡ ከሆነ ሂደቱ ያለ እክል ስርዓት ባለው መንገድ እንዲከናወን ለሚተካቸው እጩ ድጋፋቸውን መስጠት ይኖርባቸዋል። ቢያንስ ለምርጫ ዘመቻ ከሚያስፈልግ ገንዘብ አኳያ እንኳን ቢታይ ባይደንን ተክተው በፕሬዝደንታዊ እጩነት ቢወዳደሩ አዋጪ የሚሆኑት ምክትል ፕሬዝደንታቸው ካማላ ሃሪስ ናቸው። ሃሪስ ከባይደን ጋር አብረው ለምክትል ፕሬዝደንትነት በእጩነት የቀረቡ በመሆናቸው በባይደን የምርጫ ዘመቻ ካዝና ባለው ገንዘብ ለመጠቀም ይችላሉና።
አድማጮቻችን፣ ከአሜሪካ ድምፅ እየተላለፈላችሁ የሚገኙ የምሽቱ ዝግጅታችን እንደቀጠለ ነው። አሁን የምናልፈው ደግሞ ቀደም ብዬ ወዳስተዋወቅኳችሁ የአሜሪካ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር ቃለመጠይቅን የተመለከተው ዘገባ ነው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር በፕሪቶሪያው ስምምነት አፈጻጸም መሻሻሎች እየታዩና ለውጥ በትክክለኛ አቅጣጫ እያመራ ነው ሲሉ ተናግረዋል። ሀመር ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ ድምፅ ዋና ዘጋቢ ናይክ ቺንጊ ጋር ባደረጉት ቃለ መጠይቅ በአማራና በኦሮሚያ ክልሎች ግጭቶችን የማስቆም ጥረቶች እንዲደረጉ በአጽንኦት እየተከታተሉት እንደሚገኝ ተናግረዋል። በኢትዮጵያ የጦር ወንጀል ፈጻሚዎችን ተጠያቂነት ለማረጋገጥ በጥንቃቄ እየተከታተልን እንገኛለንም ብሏል። ቃለ ምልልሱ እንደሚከተለው ይቀርባል።
There are still media reports of starvation and food insecurity in Tigray as well.
በትግራይ ክልል ለረሃብ የተጋለጡና የምግብ ዋስትና ችግር ያለባቸው ሰዎች መኖራቸውን በአማራና በኦሮሚያ ክልሎች ደግሞ ግጭቱ መቀጠሉን የሚገልጹ ሪፖርቶች አሁንም እየወጡ ናቸው። ግጭቶቹን በተመለከተ የዩናይትድ ስቴትስ ሚና ምን መሆን ይገባዋል ስትል ነበር ናይክ ቺንግ የመጀመሪያ ጥያቄ ያቀረበችላቸው።
The issues of hunger and, of course, of humanitarian needs are ones that we are very much engaged in through our U.S. Agency for International Development. We're the largest...
የረሃብ ጉዳይ በእርግጥም ደግሞ ሰብአዊ ችግሮች እኛ በዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ በምጻሩ ዩኤስአይዲ አማካኝነት በትኩረት የምንሰራባቸው ጉዳዮች ናቸው። ለኢትዮጵያ ከሁሉም ከፍተኛውን ሰብአዊ ረድኤት የምናደርሰው እኛ ነን። ይህ ያለማቋረጥ የምንሰራበት ጉዳይ ነው። ይሁንና ባለፈው ጉብኝቴ አንዳንድ መሻሻሎች አይቻለሁ። እዚያ በነበርሁባቸው ቀናት እንደ አውሮፓውያን አቆጣጠር ሐምሌ 8 እና 9 ቀን የፕሪቶሪያን ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም በሚመለከት ሁለተኛውን ዙር ግምገማ አካሄደናል። እውነቱን ለመናገር ከመኖሪያቸው የተፈናቀሉ ሰዎች ወደ ቀያቸው መመለስ መጀመራቸው ተስፋ ወደምናደርግበት የቀድሞ ተዋጊዎችን ትጥቅ የማስፈታት ወደ ማኅበረሰቡ መልሶ የማዋሃድና የማቋቋም ሂደትን የማስጀመሪያ ውይይት መርሃ ግብር ለማካሄድ መንቀሳቀሳችን አበረታቶኛል።
ዩናይትድ ስቴትስ ኢትዮጵያ ውስጥ በመታበረታታው የሰላምና የእርቅ ጥረት ምን ያህል እርምጃ እንደተመዘገበ ሊያብራሩልን ይችላሉ?
Well, first and foremost, on November 1st of 2022, the guns were silent. And now 20 months in,
እንግዲህ እንደ አውሮፓውያን አቆጣጠር ከህዳር 1 ቀን 2022 በኢትዮጵያ ጥቅምት 22 ቀን 2015 ዓ.ም ማለት ነው ጀምሮ ጠመንጃዎች ጸጥ ብለዋል። ያ ከሆነ 20 ወራት ተቆጥሯል ማለት ነው። አሁንም ጠመንጃዎች ጸጥ እንዳሉ ናቸው። በእርግጥም ይወሳኝ የሆነ አብይ ጉዳይ ነው። ምክንያቱም ያ ጦርነት ከዓለም እጅግ ደም አፋሳሽ ጦርነት ነበር። ከአፍሪካ ህብረት ጋር ሆነን ሰላም ይሰፍንበትን እድል ሊፈጠር አድርገናል። ይሁንና አሁንም ብዙ ሥራዎች ይቀራሉ። ቀደም ብዬ እንዳልሁት ተፈናቃዮችን ወደ መኖሪያቸው በመመለስ የቀድሞ ተዋጊዎችን ትጥቅ በማስፈታት ወደ ህብረተሰቡ መልሶ በማዋሃድና በማቋቋም መርሃ ግብር ወይም ዲዲዲአር በሽግግር ፍትህና ተጠያቂነት ላይ መስራት አለብን። ይህ እንዳለ ሆኖ አሁን ሁኔታው በስፋት ተሻሽሏል። በአፍሪካ ህብረት የክትትልና ተቆጣጣሪ አካልም እንደተነገረን የሰብአዊ መብቶች ጥሰት አልፎ አልፎ ከመከሰት በስተቀር እጅግ በጣም ቀንሷል። እርግጥ ነው ምንም አይነት የሰብአዊ መብቶች ጥሰት ተቀባይነት አይኖረውም። ስለዚህ ሙሉ በሙሉ መቆም ስላለበት አሁንም ብዙ ስራ መሰራት ይኖርበታል።
What does the Pretoria Agreement stand at the moment? Are all the parties?
በአሁኑ ወቅት የፕሪቶሪያውን ግጭት በዘላቂነት የማቆም የሰላም ስምምነት ምን ደረጃ ላይ ነው ያለው? ሁሉም ተሳታፊ ወገኖች የገቡትን ቃል ተግባራዊ እያደረጉ ነው?
Well, what I can say is from the part of both the government of Ethiopia and the Tigray Interim Regional Administration and the TPLF.
የኢትዮጵያ መንግስትና የትግራይ ክልል ጊዜያዊ አስተዳደር አሁንም ለስምምነቱ ባላቸው ቁርጠኝነት በጣም እንደጸኑ ናቸው። ያ ደግሞ ስምምነቱ ተግባራዊ እንዲሆን ለማስቻል በጣም አስፈላጊ ነው። እንደሚታወቀው ስምምነቱ ሙሉ በሙሉ ተግባራዊ ሆኖ አልተጠናቀቀም። ስለዚህ ነው ዩናይትድ ስቴትስ ሁለቱም ወገኖች የገቡትን ቃል በተግባር እንዲያሳዩ ግፊት የምታደርገው። እስካሁን በስምምነቱ ያፈጻጸም ሂደት ውስጥ ሙሉ በሙሉ አብረን ቀጥለናል። ሁለቱም ወገኖች ቃል ከገቡባቸው አበይት ጉዳዮች አንዱ ችግሮቻቸውን በፖለቲካዊ ውይይት መፍታት ነው። ወደ ግጭት የሚመልስ ሁኔታ አስቀድሞ መከላከል ያስፈልጋል። የወሰንና ማንነት ጥያቄዎች በሚነሱባቸው አወዛጋቢ አካባቢዎች እንዴት መፍትሄ እንደሚሰጥ ከአንዳች ስምምነት ላይ ለመድረስ ባለ አቅማቸው ሁሉ ጥረት ማድረግ ይኖርባቸዋል።
Is there a specific party that who should be held
ተጠያቂ መሆን ያለበት ወገን አለ?
The government of Ethiopia has now developed its policy that they are unveiling.
የሀገር ውስጥ ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ መፈቀድ አለበት። የትግራይ ኃይሎች ሙሉ በሙሉ ትጥቃቸው መፍታትና ከማህበረሰቡ ጋር መልሰው መዋሃድ የሚችሉበት ሁኔታ መረጋገጥ ይኖርበታል። ያ ደግሞ አሁንም የዓለም አቀፉን ማህበረሰብ ተሳትፎ ይፈልጋል። በእኛ በኩል ለፕሮግራም የሚውል ገንዘብ እየሰጠን ነን። የኢትዮጵያ መንግስትም ሌሎች ለጋሾችም እንዲሁ እየሰጡ ነው። ይሁንና ለሰሜን ኢትዮጵያ ህዝብ ዘላቂ ሰላም እንዲመጣ አቅማችንን በሰላም ማጽናት ላይ መዋል አለብን። በእርግጥም ከአሁን ቀደም እንዳልነው እንደ ኦሮሚያና አማራ ባሉ ሌሎች ክልሎችም በውይይት ሰላምን ለማምጣት ለሚደረግ ማናቸውም ጥረት ድጋፍ መስጠታችንን ለመቀጠል ዝግጆች ነን።
You just mentioned that the human rights abuses are unacceptable.
አሁን እንደተጠቀሱት ማንኛውም አይነት የሰብአዊ መብቶች ጥሰት ተቀባይነት የለውም። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የጦር ወንጀሎች በሰብአዊነት ላይ የተፈጸሙ ወንጀሎችና የዘር ማጽዳት በትግራይ ጦርነት ወቅት ተፈጽመዋል ሲሉ ከሁለት ዓመታት በፊት ተናግረዋል። ዩናይትድ ስቴትስ ይህንን ጉዳይ ወደ ዓለም አቀፉ የፍትህ ችሎት ማቅረብ ስለምን ተሳናት?
Secretary of State Antony Blinken, as you said, made that determination.
የኢትዮጵያ መንግስት በቅርቡ ይፋ የሚያደርገው የሽግግር ፍትህ ፖሊሲ አለ። እዚያ በነበርሁበት ወቅት ከፍትህ ሚኒስትሩ ጋር ተነጋግሬያለሁ። እርሳቸው እንደገለጹልኝ በመጪው መስከረም ክሱን የሚያዩ ፍርድ ቤቶች ይቋቋማሉ። በተጨማሪም የእውነት ማፈላለግና የእርቅ ስራዎች መፈጸማቸውንም ያረጋግጣሉ። ለዚህም የእውነት ማፈላለግና እርቅ ኮሚቴ ተቋቁሟል። ምክንያቱ ደግሞ በግጭት በተሳተፉት አብዛኞቹ ወገኖች በስፋት ለተፈጸሙ ሰቆቃዎች ተጠያቂነት መኖር አለበት። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያን ብይን በመጋቢት 2023 ሲሰጡ አዲስ አበባ ላይ አብሬያቸው ነበርሁ። ለጠቅላይ ሚኒስትር አብይ አህመድ ይህንን ውሳኔያቸውን አስታውቋቸው ነበር። የጦር ወንጀሎች፣ በሰብአዊነት ላይ የተፈጸሙ ወንጀሎች እንዲሁም ሌሎች ሰቆቃዎች መፈጸማቸውን ማሳወቃችን እጅግ አስፈላጊ ነበር። ኢትዮጵያ የጀመረችውና ፈጻሚዎቹ ተጠያቂ የሚሆኑበትን ሂደት እንደግፋለን።
ወደ ጅቡቲም ተጉዘው በቀጣናዊ ጉዳዮች ላይ ከሀገሪቱ ባለስልጣናትና ከምስራቅ አፍሪካ የልማት በይነ መንግስታት በመጻሩ ኢጋድ ባለስልጣናት ጋር መክረዋል። በሱዳን ስላለው ቀውስ ሊነግሩኝ ይችላሉ? ኢጋድ በሱዳን ቀውስ ላይ መግለጫ አውጥቶ ነበር?
Well, yes, you're right. I was in Djibouti, held bilateral talks with the Djiboutian government as well as with the
Djibouti በነበርሁበት ወቅት ከሀገሪቱ መንግስትና ከኢጋድ ጋር የሁለትዮሽ ንግግሮችን አድርገናል። በእርግጥ በሱዳን በርካታ አሳሳቢ ጉዳዮች አሉ። በአዲስ አበባም በነበርሁበት ወቅት የሱዳን ሲቪሎችን ለመርዳት የአፍሪካ ህብረት ባካሄደው የመዘጋጃ ስብሰባ ላይ ተገኝቻለሁ። በቀጠናው በአጠቃላይ እየሆነ ያለው ነገር ኢጋድም ሆነ ዩናይትድ ስቴትስን አስደንግጧል። እየቀጠለ ባለው በዚህ ዘግናይ ጦርነት ውስጥ የሱዳን ህዝብ የገጠመው ተስፋ አስቆራጭ ሁኔታ ዓለም ሊያውቀው ይገባል። በቂ ሰብአዊ እርዳታ የለም። ግድያዎችና ሰቆቃዎች በመፈጸም ላይ ናቸው። ጉዳዩ ተጨማሪ ዓለም አቀፍ ትኩረት እንዲያገኝ ማድረግ ይኖርብናል። አስተዳደራችን የሾማቸው ልዩ ልዑክ አሉ። ባልደረባዬ ታምፔሪዮሎ እርሳቸው ቀን ከሌሊት በመስራት ላይ ናቸው። እዚያ በቆየሁበት ወቅት ከሁሉ አስቀድሞ ለሲቪል ሰዎች እርዳታ በሚደርስበት ሁኔታ ላይ አንዳንድ ነገሮችን ሳስተባብር ነበር። ምክንያቱም እነርሱ የሱዳን የወደፊት ተስፋ ናቸው። በጦርነቱ እየተሳተፉ ያሉት ሁለቱም ተፋላሚ ወገኖች የሰብአዊ እርዳታ ስርጭት እንዲፈቅዱና በዋናነት ደግሞ በተኩስ አቁም ላይ እንዲደርሱ ጎትኩቻለሁ።
Do you see a resumption of the Sudan peace talks in Jeddah?
የሱዳኑ የሰላም ድርድር በቅርቡ ይጀምራል ብለው ያስባሉ?
Well, I'll leave that to my colleague Tom Perriello to announce when it is.
ይሉኩ ሳውዲ አረቢያ ጅዳ ላይ አዲስ የተኩስ አቁም ስምምነት ላይ ለመድረስ ያለመ ውይይት ለማስጀመር ተግተው በመስራት ላይ ናቸው። የተባበሩት መንግስታት ድርጅት በአሁኑ ወቅት በድርጅቱ ልዩ መልእክተኛ ለማምራ አማካይነት ጄኔቫ ላይ የሰብአዊ እርዳታ ተደራሽ ለማድረግ የሚያስችል ሁኔታ ለመፍጠር በተያዘው ጥረት እየተሳተፈ ስለመሆኑ ታውቂ ይሆናል። ስለዚህም ዋናው ትኩረታቸው የሰብአዊ እርዳታው ጉዳይ ነው።
የትግራይ ክልልን መነሻ ባደረገው የሰሜን ኢትዮጵያው ጦርነት በሰብዕና ላይ ተፈጽሟል የተባለው ወንጀል በዓለም አቀፉ ልዩ የወንጀል ችሎት እንዲታይ የተደረገው ውይይት አለ?
From my understanding, I mean, that's something that the Ethiopian government is
እንደኔ ግንዛቤ ይህን ጉዳይ የኢትዮጵያ መንግስት ያሰበበት አይመስለኝም። በኢትዮጵያ የፍትህ ስርዓት ውስጥ ተጠያቂነትን ለማረጋገጥ የሚያስችል የሽግግር ፍትህን ተፈጻሚ ለማድረግ እየሰራ ነው። እኛም ለዚህ አደጋፍ ለመስጠት ተዘጋጅተናል። ሆኖም በአሰቃቂ ወንጀሎች ተጠያቂ የሆኑ እንዲሁም በስብና ላይ የተፈጸመ ወንጀልና የጦር ወንጀል የፈጸሙ በእርግጥም ተጠያቂ መሆን ይኖርባቸዋል።
ኢትዮጵያ የምታከናውነው ይህ ሂደት ምንድን ነው?
Right, I mean this is something again that we understand they have been developing their own policy in terms of how they're going to achieve transition.
የዚህን ተጠያቂነት ከማረጋገጥ አንጻር በጥንቃቄና በቅርበት እየተከታተልን እንገኛለን። በአሁኑ ወቅት ትኩረታችን በዚህ ረገድ ኢትዮጵያ በምታከናውነው ሂደት ላይ ነው። ይህ በተደጋጋሚ የተነጋገርንበት ጉዳይ ነው። ተጠያቂነት መኖሩን ማረጋገጥ ያለ ጥርጥር በጣም ወሳኝ ነው። የኢትዮጵያ መንግስት ይህን እቅድ እንዴት ተግባራዊ እንደሚያደርግ የሚያትት አንድ ሰነድ በቅርቡ ይፋ አድርጓል። ቀደም ሲል እንደገለጽኩት ከፍትህ ሚኒስትሩ ጋር ተገናኝቼ ተነጋግሬያለሁ። ከኢትዮጵያ መንግስት ባለስልጣናት ጋር ባደረግናቸው ስብሰባዎች ሁሉ ስለ ሽግግር ፍትህና ተጠያቂነት አስፈላጊነት እንዲሁም በኦሮሚያና አማራ ክልሎች በአሁኑ ወቅት ቀጥለው ባሉት ግጭቶች ላይ ጥረት እንዲደረግ በአጽንኦት እየተከታተልን ነው። በሌሎች ክልሎችም የሰብአዊ መብቶች መከበር መረጋገጥ አለበት። የዲሞክራሲ ስርዓታችን መሰረትም ያ ነው። በዚህ ላይ ግፊት ማድረጋችን እንቀጥላለን። እነዚህ አሁንም ዩናይትድ ስቴትስ የምትደግፋቸው ነገሮች ናቸው። በመሆኑም የኢትዮጵያ መንግስት የዜጎቹን ደህንነት ለማስጠበቅ የጣለበትን ኃላፊነት እንዲወጣና ሰብአዊ መብቶች መከበራቸውን እንዲያረጋግጥ እንሻለን። የፍትህ ሚኒስትሩ እንደነገሩኝ በሚያዩአቸው የትኞቹም ጉዳዮች ሁሉ ችሎቶች ያቋቁማሉ። እንዲሁም የእውነትና እርቅ አፈላላጊ ኮሚሽን ይኖራቸዋል። በግጭቶች ውስጥ ያለፉ በርካታ ሀገራትም በተመሳሳይ ያደረጉት ይህንኑ ነው። በኢትዮጵያም ይኸው እውን ሆኖ ማየት እንፈልጋለን። በውይይት ሰላምን ለማምጣትና ግጭቱን ለማስቆም የሚደረጉ የሽምግልና ጥረቶች እንደግፋለን። የኔም ሆነ የሥራ ባልደረቦች የጥረት በዚህ ላይ ያተኮረ ነው። ተጨማሪ አዎንታዊ ለውጦች ባለመታየታቸው አንዳንድ ጊዜ ተስፋ ልንቆርጥና ትዕግስታችን ሲመናመን ሊሰማን ይችላል። ይሁንና የትግራይ ክልል መነሻ ላደረገው የሰሜን ኢትዮጵያ ጦርነት መቋጫ ማበጀት መቻሉን አንዘንጋ። የጠመንጃ ፈሙዞች ጸጥ ሲሉ ሰላም አለ። በምንፈልገው ፍጥነት ባይሆንም በዝግታም ቢሆን ለውጦች እውን ሲሆኑና ቢያንስ ሂደቱ ወደ ትክክለኛው አቅጣጫ እያመራ መሆኑን እያየን ነው።
ለአሜሪካ ድምፅ ማብራሪያ ስለሰጡን በጣም እናመሰግናለን።
እኔም በጣም አመሰግናለሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮቻችን፣ የሐምሌ 12 2016 ዓ ም የምሽቱ ዝግጅታችን እነዚህን ይመስሉ ነበር። በዚሁ ተጠናቀቀ። እያስተናገድኳቸው አብሬያቸው ያመሸሁት አስማማየን ነበርኩኝ። የስቱዲዮ ቅንብሩ ሲመራል የነበረው ደግሞ ኤልያስ አስማረ ነበር። የፕሮግራም ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በድጋሚ አመሰግናችኋለሁ። መልካም ምሽት ይሁንላችሁ።